ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ መስከረም 30 2011 ዓ.ም ፕሮግራማችን ጀመረ።
ዛሬ የጥቅማ ጥቅም ጥያቄ ይዘው ወደ ቤተ መንግሥት ባመሩ የሰራዊት አባላት ምክንያት ተፈጥሮ የነበረው መደናገጥ መረጋጋቱ ታወቀ።
ምንድን ነው የሚለውን ነገር በደንብ ሲረጋገጥ ድረስ እንግዲህ 200 ምናምን ሊሆኑ እዚህ ያልተለመደ ነገር ስለሆነ ከነ መሳሪያቸው እዛ ሲመጡ ምንድን ነው ብሎ ስል መሆን፣ ሌላው የሴኪሪቲ አካል ጥንቃቄ በተሞላበት መልኩ ክትትል ማድረግ ተገቢ ስለሆነ ከውጭ ያለው ጸጥታ አካል ከዛ አንጻር ራሱን አለርት ከማድረግ አንጻር የነበረ ነገር ነው እንጂ ሌላ ነገር አይደለም።
የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ናቸው። ዝርዝሩ በአብይ ርዕስ ይቀርባል።
በሌላ በኩል ኦነግ ትጥቅ እንዲፈታ ተጠየቀ። ግንባሩ ግን አግባብነት የለውም፣ ሰላምም አያመጣም ይላል።
ትጥቅ ያስፈልጋል አላልም። ትጥቅ ማለት መንግስት የሚታጠቀ ነው። ትጥቅ ነሱ መንግስት አይደለም፣ የሚታደግ ፓርቲ ነው። እነሱ እንደሚሉት የመንግስት አለ። ይሄ የመንግስት ቢሆን አክሌር እንዲያረጋጉት ሁሉ ነው።
አቶ ዳውድ ኢብሳ የኦነግ ሊቀመንበር ድምፅ ነው የሰማ ነው። ይህም የዕለቱ አብይ ዘገባ ይሆናል። ተከታይ ርዕስ ነው።
ለዛሬ ረቡዕ ሁለተኛው አጋማሽ የሚቀርቡ መደበኛ ቅንብሮች ተዘጋጅተዋል። ኢትዮጵያውያን በአሜሪካ ዲሞክራሲ በተግባር ሴቶችና ቤተሰብ።
ሰላም ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ።
ሰላም እንደምን አመሻችሁ። የምናስተናግዳችሁ አዲሱ አበበና
ቆንጂት ታየነን። እስከ 4 ሰዓት ድረስ እያስተናገድናችሁ አብረናችሁ እናመሻለን።
ዛሬ ፕሮግራም መሪያችን ብርሃን ኃይሉ ስትሆን
የቴክኒክ መሐንዲሱ ደግሞ ቫስኮ ቬላሪች ነው።
አሁን ዜና።
በዛሬው ዕለት 240 የሚሆኑ የጥቅማ ጥቅም ጥያቄ ያለን ያሉ የመከላከያ ሰራዊት አባላት ከነ ትጥቃቸው ወደ ቤተ መንግስት በማምራታቸው ተፈጥሮ የነበረው መደናገጥ መረጋጋቱን የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ገልጸዋል። ወታደሮቹ ከሐዋሳ የቡራዩን ጉዳይ ለማብረድ የተጠሩ መሆናቸውንና ግዳጃቸውን ጨርሰው በሚመለሱበት ጊዜ ዶክተር አብይ ነው ችግራችንን የሚፈታው በሚል ወደ ቤተ መንግስቱ ማምራታቸውን ኮሚሽነሩ ገልጸዋል። ወታደሮቹ አላማቸው ምን እንደሆነ እስከሚታወቅ ድረስም ሌላ ኃይል ተጠርቶ አካባቢው በጥበቃ ስር እንደነበረ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ማምሻውን ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ ጉዳዩ በሰላማዊ መንገድ በውይይት መፈታቱን ገልጸዋል። ይህ በዚህ እንዳለ በቅርቡ ወደ ሀገር ውስጥ የገባው የኦሮሞ ነጻነት ግንባር ሰራዊት ትጥቁን መፍታት እንዳለበት የኢትዮጵያ መንግስት አሳስቧል። ኦነግ በበኩሉ በዚህ መግለጫ እንደማይስማማ አስታውቋል። ማምሻውን መግለጫ የሰጡት ጠቅላይ ሚኒስትር አብይ በበኩላቸው ኦነግ ትጥቅ አልፈታም ይላል ብዬ አላስብም፣ እናነጋግራቸዋለን ብለዋል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል።
የሶማሊያው አልሻባብ አማጽያን ለዩናይትድ ስቴትስ ለብሪታንያና ለሶማሊያ የስለላ አገልግሎቶች ይሰራሉ በሚል ክስ የብሪታንያ ዜጋ የሚገኝባቸው 5 ሰዎችን ገድለዋል። ጂሊብ በተባለችው ከተማ የሚገኝ የአልሻባብ ችሎት ባለፈው ማክሰኞ እንደፈረደባቸው በአሜሪካ ድምፅ ራዲዮ ሶማሊኛ አገልግሎት ዘጋቢ ሃሩን ማሩፍ ዘግቦታል። አዳነች ፍሳዬ ታቀርበዋለች።
5 ሰዎች የተረሸኑት አደን ሐሺ አዩሮ በተባለው አደባባይ ላይ ነው። ከ10 ዓመታት በፊት በዩናይትድ ስቴትስ ሚሳይል በተገደለው የአልሸባብ መሪ ስም የሚጠራ አደባባይ ነው። አልሸባብ ከተገደሉት መካከል አንዱ አሕመድ መሐመድ የተባለ ከለንደን ሄዶ የተቀላቀላቸው የብሪታንያ ዜጋ መሆኑን ዛሬ ጠቁመዋል። አልሸባብ መሐመድን ያሰረው ከ3 ዓመታት በፊት ሲሆን ለብሪታንያ የስለላ አገልግሎት ይሰራል፣ እስላማዊ መንግስት ነኝ የሚለው ቡድን ደጋፊዎች መሪ ነው በሚል ክስ እንደገደለው ገልጿል። ከአልሸባብ ከድተው የወጡ 2 ሰዎች ታሳሪው አስከፊ ሰቆቃ እንደተፈጸመበት ገልጸዋል። ከሰቆቃው አስከፊነት የተነሳ በእስር የነበሩትን ጓደኞቹን እንኳን ለመለየት አልቻለም ሲል አንደኛው ተናግሯል። መሐመድ አሕመድ መሐመድ ብሪታንያ ውስጥ በአሸባሪ ተግባር ይጠረጠር ስለነበር ከ5 ዓመታት በፊት ቡርካ ለብሶ ለመውጣት መቻሉ ተገልጿል። ትላንት ከተገደሉ ሶስቱ ለዩናይትድ ስቴትስ ይሰልላሉ የተባሉ ናቸው። አዊል ሳኮ በተባለው ከተማ አማጽያንን በገደለው የአሜሪካ የአየር ድብደባ ውስጥ አለበት በሚል ነው የተከሰሰው። የአልሸባብ ችሎት በተናገረው መሰረት የዩናይትድ ስቴትስ ኢላማ በሆኑ ሁለት የአልሸባብ መኪኖች ላይ የክትትል መሳሪያ መትከሉን አምኗል። ከተገደሉት አምስተኛው በታችኛው ጁባ ክልል ለሶማሊያ ባለስልጣኖች ይሰልል እንደነበረ አምኗል ይላል የአልሸባብ ዳኛ።
ኬንያ ውስጥ አውቶቡስ ተገልብጦ በውስጡ የነበሩ ቢያንስ 50 ተሳፋሪዎች መሞታቸውን የሀገሪቱ ፖሊሶች አስታወቁ። አውቶቡሱ ሲገለበት ጣሪያው ከላዩ ግንጥል እንዳለ ነው ፖሊሶች የገለጹት። አደጋው የደረሰው አውቶቡሱ ሰውን አሳፍሮ ከናይሮቢ ወደ ምዕራባዊዋ ካካሜጋ ከተማ በመጓዝ ላይ እንዳለ መሆኑን ፖሊስ አመልክቷል። አውቶቡሱ ጥልቅ የሆነ ገደል ውስጥ ገብቶ ሲገለባበት ጣሪያው ግንጥል አለ ነው ያሉት። ከአደጋው በሕይወት የተረፉ ተሳፋሪዎች ወደ ሆስፒታል መወሰዳቸውንም ባለስልጣናቱ ገልጸዋል። የኬሪቾ ወረዳ ፖሊስ አዛዥ ጄምስ ሙጌራ ለጋዜጠኞች በሰጡት ማብራሪያ ስለ አደጋው እንዲህ ሲሉ ነበር ያስረዱት።
The bus has a capacity, carrying capacity of 62 passengers. Information we have is that the driver lost control.
አውቶቡሱ 63 መቀመጫዎች ያለው ነው። ባለን መረጃ መሰረት አሽከርካሪው መሪውን መቆጣጠር አቅቶት እጅግ ጥልቅ የሆነው ገደል ውስጥ ሲገለባበት 50 ሰው አለቀ። 31 ወንድ፣ 12 ሴት፣ 7 ህፃናት በድምር።
የሀገሪቱ ፕሬዚደንት ኡሁሩ ኬንያታ ማምሻውን በትዊተር ባወጡት ማስታወሻ ሀዘናቸውን እንደገለጹ ታውቋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።
በደቡብ ሱዳን የእርስ በርስ ጦርነት 400,000 የሚጠጉ ሰዎች ተገድለዋል። በለንደን ስኩል ኦፍ ሃይጂን ኤንድ ትሮፒካል ሜዲሲን አጥኚዎች አዲስ ግምገማ መሰረት ገሚሱ ያለቁት በሁከቱ ሳቢያ ሲሆን፣ ግጭቱ ዓለም ከቅርብ ዓመታት ወዲህ ካስተዋለው ሁሉ የከፋ ነው። ጥናቱን ያካሄዱት ወገኖች ተስፋ የሚያደርጉት በግጭቱ የሞቱትን ሰዎች አስመልክቶ ከዚህ ቀደም የተሰጡ አሃዞችን በእጅጉ የሚበልጠው አዲሱ ግምገማ በጦርነቱ ሳቢያ የተከፈለውን ሰብአዊ ዋጋ አስከፊነት ያሳያል። ለቀጣይ የሰላም ንግግሮች መጠናከርና ለሰብአዊ እርዳታዎችን መጨመር ያግዛል ብለዋል።
ከአንድ ሳምንት በፊት ቱርክ ኢስታንቡል ከተማ የሚገኘው የሳውዲ ኤምባሲ ከገባ በኋላ ምን እንደወሰደው የጠፋው ሳውዲያዊ ጋዜጠኛ የት እንደገባ ለማወቅ በተያዘው ምርመራ ዩናይትድ ስቴትስ ልታግዝ ፈቃደኛ መሆኗን አስታውቃለች። ሳውዲ አረቢያ ብትጠይቅ የፌዴራል ምርመራ ቢሮ ባለሙያዎችን ትልካላችሁ ወይ ተብለው የተጠየቁት ምክትል ፕሬዚደንት ማይክ ፔንስ ዩናይትድ ስቴትስ በማናቸውም መንገድ ለመርዳት ዝግጁ ነች ሲሉ መልሰዋል። ይሁንና ፔንስ ጉዳዩን በተጠናከረ መንገድ እየተከታተለች ያለችው እና የሳውዲው አልጋ ወራሽ ሳልማንን የምትነቅፈዋ ቱርክም ትሁን ሳውዲ እርዳታ ጠይቀው እንደሆነ የገለጹት ነገር የለም። የቱርክ ባለስልጣናት ጋዜጠኛ ጀማል ካሾጊ እዚያው ሪያድ ቆንስላ ውስጥ ተገድሏል ብለው እንደሚጠረጥሩ ተናግረዋል። ሳውዲ አረቢያ መሰረተ ቢስ ክስ ስትል ታስተባብላለች። አንድ የዩናይትድ ስቴትስ ሴኔተር ቲም ኬን በበኩላቸው ለቪኦኤ በሰጡት ቃል ጉዳዩ ዩናይትድ ስቴትስ በመካከለኛው ምስራቅ የረጅም ጊዜ ወዳጇ ከሆነችው ከሳውዲ ጋር ባላት ግንኙነት ላይ ይህ ጉዳይ ትልቅ አንደምታ ማስከተሉ አይቀርም ብለዋል።
ወደ ደቡባዊቱ የዩናይትድ ስቴትስ ክፍለ ሀገር ፍሎሪዳ እየነጎደ ያለው ዝናም አዘል የውቅያኖስ ማዕበል ሀሪኬን ማይክል ሌሊቱን ጉልበቱን አጠናክሮ ክፍለ ሀገሯ ውስጥ እየገሰገሰ ነው። የአየር ሁኔታ ትንበያ አዋቆች ማዕበሉ ከባድ ጥፋት የሚያደርስ ዝናም ሊያስከትል እንደሚችል ነዋሪዎቹን እያስጠነቀቁ ናቸው። ማዕበሉ ዛሬ ረቡዕ ሌሊቱን በሰዓት በ230 ኪሎ ሜትር ፍጥነት ሲነጉድ እንደነበር ተገልጧል። በአካባቢው ፈጥኖ የውሃ ሙላት እየፈጠረ መሆኑንም የአየር ሁኔታ ተከታታዮቹ አስጠንቅቀዋል።
ባለፉት 20 ዓመታት ከአየር ንብረት ጋር በተያያዘ በዓለማችን በደረሱ የተፈጥሮ ጥፋቶች ከፍተኛ የኢኮኖሚ ውድመት መድረሱን አንድ አዲስ ይፋ የወጣ ዘገባ አመለከተ። በዚህም አዳዲስ መሰረተ ልማቶች ወድመዋል። ከተባበሩት መንግስታት ድርጅት የአደጋ መከላከያና ቅነሳ ቢሮ ጋር በመተባበር ጄኔቫ ላይ አዲስ ጥናት መጀመሩን የጠቀሰችው ሊሳ ሽላይን ቀጣዩን ዘገባ ልካልናለች። አዲሱ አበበ ያቀርበዋል።
አዲስ ይፋ የሆነው ዘገባ እንዳመለከተው ቁጥሩ ቀላል የማይባል ህዝብ በርዕደ ምድርና በሱናሚ ህይወቱን አጥቷል። ነገር ግን ከሃለኛ ዝናም ከጎርፍና ከሌሎች የአየር ንብረት ጋር የተያያዙ ውድመቶች ከኢኮኖሚ መዛባት ጋር የተዛመዱ ናቸው። እንደ አውሮፓ አቆጣጠር ከ1998 እስከ 2017 ባሉት ዓመታት አደጋ ወይም ጉዳት የደረሰባቸው አገሮች የ2.9 ትሪሊየን የኢኮኖሚ ኪሳራ ደርሶባቸዋል። 77 ከመቶ የሚሆኑት ደግሞ ከአየር ንብረት ጋር የደረሰ ጉዳት ነው ያጋጠማቸው። የጥናቱ አሃዝ እንደሚያመለክተው ከቻይና፣ ከጃፓን፣ ከህንድና ከፖርቶሪኮ ቀጥሎ ዩናይትድ ስቴትስም ወደ 1 ትሪሊየን ዶላርስ ኪሳራ ደርሶባታል። በተባበሩት መንግስታት የአደጋ ቅነሳ ቢሮ ከፍተኛ ባለስልጣን የሆኑት ሪካርዶ ሜና ሀብታም አገሮች ችግሩን ሊቋቋሙ ቢችሉም ለደሃ አገሮች ግን ከፍተኛ ጉዳት አለው ይላሉ።
The report shows that because of much higher vulnerability
ዘገባው እንደሚያሳየው ከፍተኛ ኃላፊነት ተጋላጭነት በመኖሩ አደጋው የከፋባቸውና በህይወታቸው ላይም ጉዳት የሚያጋጠማቸው እነርሱ ናቸው ነው ያሉት ኃላፊው። በአየር ንብረት መዛባት ምክንያት ተጎጂ አገሮች ደሃዎቹ ናቸው። እናም እነዚህ አገሮች የወደፊት ልማት ወይም የማለቅ ተስፋቸውም አነስተኛ ነው። የአየር ንብረት መዛባት እየጨመረ መሄድ የደጋዎችን መከሰት በዚያው መጠን ይጨምራል የሚለው ይኸው አዲስ ጥናት ትልቁ አደጋም የሚከሰተው በኃይለኛ ሙቀት መሆኑንም አስምሮበታል። ስለሆነም አገሮች አደጋውን ለመቀነስ በሚያስችሉ ትኩረት ላይ ብዙ ሊሰሩ እንደሚገባ ያሳስባል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
በዜና የጀመረው ፕሮግራም በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣
በድጋሚ መልካም ምሽት። አስተናጋጆቻችሁ ቆንጂት ታዬና
አዲሱ አበበ ነን። አሁን የዕለቱ አብይ ዘገባ ይቀርባል።
በዛሬው ዕለት 240 የሚሆኑ የጥቅማ ጥቅም ጥያቄ ያለን ያሉ የመከላከያ ሰራዊት አባላት ከነትጥቃቸው ወደ ቤተ መንግስት በማምራታቸው ተፈጥሮ የነበረው መደናገጥ መረጋጋቱን የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ገልጸዋል። ወታደሮቹ ከሐዋሳ የቡራዩን ጉዳይ ለማብረድ የተጠሩ መሆናቸውንና ግዳጃቸውን ጨርሰው በሚመለሱበት ጊዜ ዶክተር አብይ ነው ችግራችንን የሚፈታልን በሚል ወደ ቤተ መንግስቱ ማምራታቸውን ኮሚሽነሩ ገልጸዋል። ወታደሮቹ አላማቸው ምን እንደሆነ እስከሚታወቅ ድረስም ሌላ ኃይል ተጠርቶ አካባቢው በጥበቃ ስር እንደነበረ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ማምሻውን ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ ጉዳዩ በሰላማዊ መንገድ በውይይት መፈታቱን ገልጸዋል። ጽዮን ግርማ ዝርዝሩን ይዛለች።
በዛሬው ዕለት በቤተ መንግስቱ አካባቢ የመከላከያ ሰራዊት አባላት በብዛት መታየታቸው በአካባቢው ሰው ላይ መደናገጥን ፈጥሮ ነበር። በአካባቢው የነበሩ ሰዎች እንደነገሩን የሰራዊቱ አባላት በቤተ መንግስቱ አቅራቢያ የነበሩ የመንግስት መስሪያ ቤቶችን ጭምር በጥበቃ ስር ሲያደርጉ ሌላ ስጋት ፈጣሪ ጉዳይ ሆኖም ቆይቶ ነበር። በመንግስት በኩል ወዲያውኑ የተገለጸ ነገር ባለመኖሩም ጉዳዩ ለመላምት ግምቶች የተጋለጠ ሆኖ በማህበራዊ ሚዲያ ላይ ጭምር ሲዛመት ቆይቷል። ለዚህ ጉዳይ ማብራሪያ እንዲሰጡን የጠየቅናቸው የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ወደ 240 የሚሆኑ የጥቅማ ጥቅም ጥያቄ ያላቸው የመከላከያ ሰራዊት አባላት ከነትጥቃቸው መምጣት መደናገጥን ፈጥሮ እንደነበረ ገልጸውልናል።
በጠዋት የደሞዝና ሌሎች የመብት ጥያቄዎች ያላቸው 240 የሚሆኑ የመከላከያ አባላት ችግራችን እንፈታለን ዶክተር አብይ ብቻ ነው እና ዶክተር አብይን ካላገኘን ብለው መጠጠ ቤተመንግስት ከነጠመንጃቸው የመጡት። ስለዚህ እንደዛ ስለሆነ ልክ ለሌላ ነገር ለሌላ አላማ የመጡ ተደርጎ ኢንተርፕሬት የተደረገበት ሁኔታ ተፈጥሮ ነው በህብረተሰቡ ዘንድ የተወሰነ አለመረጋጋት የፈጠረው። እነሱ ግን በስነ ስርዓት መጥተው እንደውም የምንወደው መሪያችን ነው ለምን ከነጠመንጃችን ስልትን አናናግረውም ብለው ጠይቀው፣ አይ ከነጠመንጃ አይገባም የቤተ መንግስት ህግ አለ ተብለው ጠመንጃችን ተብለው የተወሰነ ሰዓት በዛ ክርክር ስለቆየም አንዱም ሌላ ፋክተር ነው እና ግን መጨረሻ ያው ተነግሯቸው የቤተ መንግስቱ ስነ ስርዓት እንደዚህ ነው ጠመንጃችሁ አስቀምጡና ግቡ ተብለው ገብተው ከጠቅላይ ሚኒስትሩ ጋር ከዶክተር አብይ ጋር ተወያይተው ምንም አይነት የተለየ አላማ ያላቸው አይደሉም። ጥያቄያቸው ለዶክተር አብይ ብቻ ነው ማቅረብ የምንችለው የሚል ነገር ስላላቸው ብቻ ነው በቀጥታ የመጡት ማለት ነው። ለነገሩ መንገድ እየሄዱ ነበር። ከቡራዩ ተነስተው ወደ አዋሳ እየሄዱ ስለነበረ እና ይህን የመብታችን ጥያቄ እሳቸው በቃ እናቀርብ አንሄድም ብለው እግረ መንገዳቸው ነው በዛ ያለፉት ማለት ነው። በዛ ነው እና ሌላ የተለየ አላማ ያለው ሌላ የተለየ ቀጥታ ችግር የሚያስከትል ሁኔታ ምንም አልነበረም።
በመንግስት በኩልም በወቅቱ ሁኔታውን ማወቅ ስላልተቻለ እና ጉዳዩ በትክክል የጥቅማ ጥቅም ጥያቄ መሆኑን ስላልታወቀ ያልተለመደ መሆኑ ደግሞ አካባቢውን የሚጠብቅ ሰራዊት እንዲመጣ መደረጉን ጠቁመዋል።
ምንድን ነው መሰለሽ፣ ልጆች ናቸው እስኪታወቅ ድረስ ያው ምንድን ነው የሚለውን ነገር በደንብ እስኪረጋገጥ ድረስ እንግዲህ አስብ፣ 200 ምናምን የሆኑ ከዚህ ያልተለመደ ነገር ስለሆነ ከነ መሳሪያቸው እዛ ሲመጡ ምንድን ነው ብሎ ክትትል መሆን፣ ሌላ የሴኪሪቲ አካል ጥንቃቄ በተሞላበት መልኩ ክትትል ማድረግ ተገቢ ስለሆነ ከውጭ ያለው ጸጥታ አካል ከዛ አንጻር ራሱን አለርት ከማድረግ አንጻር የነበረ ነገር ነው እንጂ ሌላ ነገር አይደለም። ሌላ የተለየ ነገር ምንም አለ ወይ አልነበረም ወይ ሌላ ነገር አለ። ግን በጥንቃቄ ምን እያደረጉ ነው
ኮሚሽነር ዘይኑ ጀማል አያይዘው የመከላከያ ሰራዊት አባላቱ ሰሞኑን በቡራዩ የተፈጠረውን ግጭት ለማብረድ ከሐዋሳ የመጡ የአንድ ቡድን አባላት እንደሆኑ ገልጸው ትጥቃቸውን እንዲፈቱ ከተደረገ በኋላ ከጠቅላይ ሚኒስትር አብይ አህመድና ከምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ጋር ውይይት ማድረጋቸውን ገልጸዋል። ማምሻውን በስፍራው ለሀገር ውስጥ መገናኛ ብዙሃን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ በበኩላቸው ይህንኑ አረጋግጠዋል።
በውይይታችን ያነሱት ነገር እኛ ለሀገራችን፣ ለባንዲራችን፣ ለመለያችን ዛሬም እንደትናንትናው የገባነውን ቃል እንጠብቃለን፣ ሀገራችን እንጠብቃለን። ግን ኑሯችን ጉዳት አለበት። የኢትዮጵያ ሕዝብም በደላችንን አያውቅም። በየቦታው እየሞትን እየቆሰልን፣ ግን እንደ ጠላት ወታደር እንታያለን። ደሞዛችን አነስተኛ ነው፣ ኑሯችን አነስተኛ ነው። ያም ሳይቸግረን መልሶ የእኛው ቤተሰብ የእኛው ሕዝብ ወዶ አቅፎ ካልረዳን እንቸገራለን። በሰሞኑ ግዳጅ ቡራዩ አካባቢ ላይ ነበር፣ ህዝቡ ረድቶን ምግብ እናገኝ ነበረ። ሌላ አካባቢ ነበርን፣ ግን 15 ቀን 20 ቀን በቂ ምግብም አላገኘንም። እና ይሄ እንድትሰማልን እንድታቀልን ህዝቡም እንዲረዳልን እንፈልጋለን የሚል ውይይት ነበር። በጣም ጥሩ ውይይት ነው ያደረግነው።
ኮሚሽነር ዘይኑ ጀማል በመጨረሻ ስለሆነው ሲናገሩም የመከላከያ ሰራዊት አባላቱ መደናገጥን ስለፈጠሩና ለሰሩት ስህተት ጠቅላይ ሚኒስትር አብይ አህመድ 10-10 ፑሻፕ ቀጥተዋቸዋል ብለዋል። ወታደሮቹም ማምሻውን ወደ ካምፖቻቸው ተመልሰዋል ተብሏል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮን እናመሰግናለን። ሌላም ዘገባ አላት በወቅታዊ ጉዳይ። በቅርቡ ወደ ሀገር ውስጥ የገባው የኦነግ የኦሮሞ ነጻነት ግንባር ሰራዊት ትጥቁን መፍታት እንዳለበት የኢትዮጵያ መንግስት አሳስቧል። ኦነግ በበኩሉ በዚህ መግለጫ እንደማይስማማ አስታውቋል። ማምሻውን መግለጫ የሰጡት ጠቅላይ ሚኒስትር አብይ በበኩላቸው ኦነግ ትጥቅ አልፈታም ይላል ብዬ አላምንም፣ እናነጋገራቸዋለን ብለዋል። ጽዮን
የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ ካሳሁን ጎፌ በዛሬው ዕለት ለጋዜጠኞች በሰጡት መግለጫ በመንግስት የተደረገውን የሰላም ጥሪ ተቀብለው ወደ ሀገር ውስጥ የገቡ በርካታ የተፎካካሪ ፓርቲዎች መኖራቸውን ጠቅሰው ከእነዚህ መካከል አንዱ የኦሮሞ ነጻነት ግንባር ኦነግ መሆኑንም ተናግረዋል።
ነገር ግን ከቅርብ ጊዜ ወዲህ በተለይ በኦነግ ሊቀመንበር የተሰጠው ከመንግስት ጋር ትጥቅ መፍታት ያልተስማማንም የሚለው አማራጭ በመሰረታዊነት ትክክል ያልሆነና መንግስት በትጥቅ ትግል አማራጭ ኢትዮጵያ ውስጥ ለመንቀሳቀስ የሚፈልገው ኃይል ጋራ ወደ ሀገር አስገብቶ ሁለት መንግስት ኢትዮጵያ ውስጥ እንዲኖር የማይፈቅድ መሆኑና ቀይ መስመር የሚበጅለት ጉዳይ መሆኑ በግልጽ መታወቅ መቻል አለበት። 1300 አካባቢ የሚጠጋ ጦራቸውን ትጥቅ አስፈትተው ለኤርትራ መንግስት አስረክቦ በዛላምበሳ ግንባር በጣም ጠንካራ የሚባለው ምሽግ ከፍተንላቸው እጃችንን ዘርግተን አቅፈናቸው ያስገባንበት ዋናው ምክንያት ለሰላም፣ ለዲሞክራሲ፣ ለህግ የበላይነት፣ ለአብሮነት፣ ለወንድማማችነትና ለሰለጠነ ፖለቲካ የከፈትነው በር መዘጋት ስለሌለበት ሁሉም የፖለቲካ ድርጅቶች ከሀገር ውጭ ሲገቡ አሸናፊ ናቸው ያልንበት ዋናው እሳቤ የመረጡት አማራጭ አሸናፊ አማራጭ ስለሆነ ብቻ ነው እንጂ ማንም ተዋግቶ አሸንፎ የገባበት ሁኔታ የለም። የመረጡት ሀሳብ ግን አሸናፊ ሀሳብ ነው። ከረጀ ካፈጀ ኋላ ቀር በትጥቅ ትግል መንግስት ገልብጦ ስልጣን መያዝ ዓለም ላይም ጭምር እየቀረ ያለ ፋሽን፣ ጊዜው ያለፈበት ፋሽን ንቀው ትተው በትክክለኛ መንገድ አለን የሚሉትን ሀሳብ አቅርቦ ተወዳድረው ስልጣን ለመያዝ መርጠው መንግስትን አምነው ወደ ሀገር ስለገቡ መንግስት ትልቅ አክብሮት አለው። በዛ ደረጃ የገቡ ስለሆነ እንደ አሸናፊ ሁላችንም መንግስት አሸናፊ ነው፣ እነሱ አሸናፊ ናቸው፣ የአሸናፊዎች ስብስብ አሸናፊ ሀገር ይፈጥራል ብለን የገባንበት ሁኔታ እንጂ ማንም በጦር አሸንፎ የመጣበት ሁኔታ የለም።
አቶ ካሳሁን አያይዘው ከኦነግ ጋር በነበረው ውይይት የትጥቅ መፍታት ጉዳይ እንዳልተነሳ ገልጸዋል።
ምክንያቱም መንግስት ያቀረበው ጥሪ ከመጀመሪያውንም ጀምሮ ሰላማዊ የፖለቲካ ውድድር ፉክክር ሜዳ ላይ እንዲገቡ የቀረበ ጥሪ እንጂ ትጥቅ ይዞ ሰላማዊ ትግል የሚባል ነገር ሊኖር አይችልም። በአንድ ሉዓላዊት ሀገር ውስጥ ትጥቅ ይዞ ሀገር መምራት የሚችለው መንግስትና መንግስት ብቻ ነው። ኢህአዴግም ጭምር ትጥቅ የለውም። ኢህአዴግ መንግስት ለመሰረተ የሚመራው መንግስት ላለው እንጂ ትጥቅ ይዞ የሚንቀሳቀስ የፖለቲካ ድርጅት ለሀሳብ ልዩነት፣ ለሀሳብ ፉክክር ቦታ ያልሰጠ በመሆኑም ጭምር ነው። አንደኛው ወደተመረ መረዳት ያለ የሚያስፈልገው ከመንግስት ጋር እዚህ ስምምነት ላይ ያልተደረስ ነው የሚለው ነገር። ያ ባይሆን ኖሮ በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲገቡ እነሱም ትጥቅ ይዞ አልገቡም። ሁለተኛ ጦራቸው በዛላንበሳ በኩል ሲገባ ትጥቅ ይዞ አልገባም። ስለዚህ የጦር ጉዳይ መፍታት አልፈታም እፈታለሁ የሚል ጉዳይ ይሄ ዳይሬክትሊ ከህግ የበላይነት ጉዳይ ጋር የሚያያዝ እንጂ ለድርድር የሚቀርብ የፖለቲካ ተፎካካሪ ፓርቲዎችም የሚደራደሩበትም ጉዳይ ያልሆነ ቀይ መስመር መሆኑ መታወቅ መቻል አለበት የሚል መንግስት ጽኑ አቋም አለ እዚህ ጉዳይ ላይ ማለት ነው።
አቶ ካሳሁን በዚህ መግለጫ አያይዘው መንግስትም ሆነ የመከላከያ ሰራዊት እንዲህ ያለ ነገር እንደማይታገስ፣ በአንድ ሀገር ውስጥ ሁለት ጦር እንደማይኖር ገልጸዋል። ማምሻውን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ በበኩላቸው ኦነግ ትጥቅ አልፈታም ይላል ብዬ አላስብም፣ እናነጋግራቸዋለን ብለዋል።
ኦነግ ትጥቅ አልፈታም ይላል ብዬ አላስብም። ምናልባት አፎ ለምታ እንዳይሆን መልሶ ቼክ ማድረግ ያስፈልጋል። ትጥቅ ለማንኛውም የተፎካካሪ ፓርቲ አያስፈልገውም። የሚያስፈልገው ትጥቅ የሀሳብ የተደራጀ ስትራቴጂ፣ የተደራጀ ፖሊሲ፣ የተደራጀ ሀሳብ፣ አሁን ስራ ላይ ያለውን መሞገት የሚያስችል ሪዝነብል ሳይንሳዊ የሆነ መሞገቻ አቅም ነው የሚያስፈልገው እንጂ ክላሽ አያስፈልግም። ማንን ለመምታት እኛ እኮ ጥሪ ያደረግነው ፋሽኑ አለፈበት አንገዳደል ብለን ነው። ስለዚህ ማንም ወደ ኢትዮጵያ የገባ ኃይል ትጥቅ ያልፈታም የለም። በሚዲያ እንዳያችሁት ሁሉም ሲገባ እኮ ባንዲራ እያውለበለበ ነው የገባ አይደል? ትጥቅ ይዞ የገባ የትም ተቃዋሚ ተፎካካሪ የሚባል ፓርቲ አልነበረም፣ አሁንም የለም። ኢትዮጵያ ውስጥ ግን ህገወጥ ትጥቅ በጣም ብዙ ነው። እንደምታውቁት በየከተማው በየገጠሩ በህገወጥ መንገድ የሚገቡ መሳሪያዎች አሉ። ይሄን ከውጭ የመጣው ወይም ያለ ሰው ይዞት ሊሆን ይችላል። ይሄን በምናወጣው ህግ ትጥቅ መፍታት ያስፈልጋል።
ለዚህ ጉዳይ የኦነግ ሊቀመንበር አቶ ዳውድ ኢብሳ ምን ይላሉ? ጽዮን አናግራቸዋለች።
አቶ ዳውድ ኢብሳ በጣም አመሰግናለሁ ለቃለ ምልልስ ፈቃደኛ ስለሆኑ። ዛሬ ወደ ደወልኩበት ወደ ቀጥታው ጉዳይ ልግባ። የኦሮሞ ነጻነት ግንባር ወይም የኦነግ ሰራዊት ትጥቅ መፍታት አለመፍታት ጉዳይ በጣም አወዛጋቢ ሆኗል። በእርሶ በኩል ጠይቆት ኦነግ የታጠቀ ኃይል ያለው የት አካባቢ ነው?
ኦሮሞ ነጻነት ግንባር ሰራዊት ያለው በደቡብ በምዕራብ አሁን አሉ። ከኤርትራ ደግሞ የታጠቁ አልነበሩም። ስልጠና ሲወስዱ የነበሩ አልነበሩም። እሱ ገብተዋል። እዚህ ለመንግስት ሰጥተን ይሄ ነው ያሉ።
አሁን በጠቀሷቸው ቦታዎች ያሉት የኦነግ ሰራዊቶች ምን ያህል ነው ቁጥራቸው?
ቁጥራቸው እንግዲህ በዚህ ላይ ይነገራል ስትጠይቂ።
እነዚህ
ከመንግስት ጋር እንጨርሰዋለን።
እነዚህ የታጠቁት ሰራዊቶች ትጥቃቸውን መፍታት የለባቸውም ያምናሉት?
እኛ ከመንግስት ጋር የተነጋገርነው ነገር አለ። ይህም አንድ ጦርነት መጨረስ፣ ጦርነቱ እንዲያልቅ ይህን ተስማምተናል። ከዛ በኋላ ደግሞ የሰራዊት ጉዳይ ነው። የሰራዊት ጉዳይ ሲነሳ የእኛ ብቻ አይደለም፣ የኢፒአርዴፍ ሰራዊት የመንግስት ሰራዊት ሆኖ ሲነገር የተከረመ የፓት ሰራዊት ነው። ሁሉ ሰው ያውቀዋል። ይሄንን ኮንሰርናችን አንስተናል። ለጠቅላይ ሚኒስትሩም ከእኛ ጋር ስምምነት ላደረጉ እነሱም የእኛን ሰራዊት አንስተዋል። እኛ በበኩላችን ዶክተር አብይ ያደረጉት ሰራዊታችን አንበትንም ነው። እኛም እንዲበተን አይደለም የጠየቅነው። የዚህ ሰራዊት ውስጥ በስፋት አዛዦች እንዳሉ ሁሉ እጃቸው በደም እየተበከለ አለ። እነዚህ ስክሪንድ መሆናቸው ቬትድ መሆናቸው ተገምግሞ ንጹ መሆኑና ይሄ ሰራዊት የኢትዮጵያ ሕዝብ ሰራዊት መሆኑ የእኛ ጥያቄና የእኛ ስጋት መሆኑ ይህንን እንዲያደርግ መንግስት በእኛ በኩል ደግሞ ከእነሱ ጋር የተስማማ ነው። በመንግስት የደህንነት ኃይሎች ማለት የሰራዊቱ የመከላከያ ሰራዊቱ እንደዚሁም በኦሮሚያ ፖሊስ እንዴት አድርጎ ኢንትግሬትድ እንዴት እንደሚሆኑ በዚህ ላይ ተስማምተናል። አሁን እዚህ ስንደርስ ዶክተር ለማ ጋር ይህን አንስተን ይሄ እንዴት እንደሚፈጸም ደህንነት ኦፊሻሎች ወይም ደግሞ ባለስልጣኖች ከጀነራል አደም ጨምሮ ይህንን ተነጋግረን እኛም ስራችን ጋር ሄደን ስምምነታችን ለነሱ ገልጸን ከዛ በኋላ ደግሞ ወደዚህኛው ፕሮሰስ እንዴት እንደምንሄድ አንስተንላቸው ይህንን በእነሱ እየጠበቅን እያለን በሚዲያ የነዚህ ኢፒአርዴፍ ፓርቲ ኦፊሻል በሚዲያ ትጥቅ መፍታት አለመፍታት የኦነግ ብቻ እንደሆነ ይህንን አነሱ። ነገሩ እኛ በበኩላችን የተስማማ ነው፣ አንዱ የሚፈታ አንዱ የሚያስፈታ ሳይሆን ሁሉም የኛ እንደሆነና ይህንን ኢንትግሬት አድርገን እንዴት እንደሚሄድ ይህንን ሴንሲቲቭ ኢሹ በዚህ አይነት መልኩ አትግለጹ ማለት ነው የኛ በኩል ያለ።
አቶ ዳውድ እንግዲህ ዛሬ የመንግስት የኮሚኒኬሽን ጉዳዩ ጽህፈት ቤት ሚኒስትር ዴታው አቶ ካሳሁን ኦነግ ትጥቁን መፍታት እንዳለበት ገልጸዋል። ጠንከር ያለ ማሳሰቢያ ሰጥተዋል። ምንድን ነው ያሉት አስተያየት በዚህ ላይ?
እዚህ ማለት ነው አይደለም ሰላምም አመጣም ከስምምነታችን ውጪ ነው ይሄኛው። ይሄኛው እንግዲህ የጦርነት አዋጅ ከሆነ እነሱ ያድርጉት፣ እኛ የለንበትም። እኛ በሰላም እንዴት አድርገን አብረን እንደምንሰራ ነው የመጣ ነው። ይህንን ሰብረው የሚያደርግ ከሆነ ይሄ ኮሚኒኬሽኑ ባለስልጣን ነው የሚያውቀው ያወጀውን አዋጅ። እኔ አይደለሁ፣ እኔ አላውቀውም። በዛ ላይ በቻነል አለን እኛ የመንግስት ቻነል፣ በዛ በኩል እንዴት እንደሚያልቅ የተስማማ ነው። ይህንም እንቀጥላለን። ከዛ አልፎ ተርፎ ጦርነት ከከፈቱ ይነሱ።
አቶ ዳውድ ኢብሳ እንግዲህ መጀመሪያም ላይ የኦነግ ሰራዊት ወደ ኦነግ አመራሮቹንም ሰራዊቱም ወደ ኢትዮጵያ ሲገባ የኢትዮጵያ መንግስት በሰጠው መግለጫም እናንተም እንደገለጻችሁት በኢትዮጵያ ውስጥ በሰላማዊ መንገድ ለመታገል እንደሆነ ነው። አሁንም እሱን ነው እያረጋገጡልኝ ያለው። በሰላማዊ መንገድ ለመታገል ትጥቅ ያስፈልጋል ወይ አገር ውስጥ?
ትጥቅ ያስፈልጋል አላልም። ትጥቅ ማለት መንግስት የሚታጠቀ ነው። ትጥቅ ነው እሱ። መንግስት አይደለም የሚፈደግ ፓርቲ ነው። እነሱ እንደሚሉት የመንግስት አይደለም። ይሄ የመንግስት ቢሆን አክሜል እንዲያረጋግጡልን ነው፣ ትራንስፓረንት በሆነ መንገድ። ይህን ደግሞ ይፈልል ስጋታችን እንገዛለን። የእኛም ትጥቅ አያስፈልግም። ይሄ ትጥቅ በሙሉ ከፖለቲካ ጫና ወጥቶ ከዚህ በፊት ካምፕ አስገብተ እነሱ ካምፕ አላስገባ ብሎ ችግር ተፈጠረ። ይሄን እንዲደገም አንፈልግም። ትጥቅ አያስፈልግም። ትጥቅ መነሳት አለበት ከፖለቲካ ውድድር ውጪ። በዚህ እናምናለን።
እስቲ ግልጽ እንዲሆን እንደገና አንድ ጥያቄ ላንሳ። እዚህ ጋር እርስዎ የሚሉት የኢትዮጵያ የመከላከያ ሰራዊት፣ የፌዴራል ሰራዊት፣ እንግዲህ የተለያዩ አደረጃጀቶች አሉ ኢትዮጵያ ውስጥ በኢትዮጵያ መንግስት ስር ያሉ ሰራዊት፣ እነሱን ነው ትጥቅ ፍቱ እኛ የምንፈታ ከሆነ እያሉ ያለው?
አይደለም፣ ትጥቅ ፍቱ አላለም። በእነዚህ ውስጥ የፓርቲ አባል የሆኑ አሉ፣ እኛ የምናውቃቸው፣ የኢትዮጵያ ህዝብ የሚያውቃቸው እነዚህ ከዛ ውስጥ ስክሪን እንዲሆኑ፣ እንደገና ደግሞ ወንጀል የሰሩ በሱ ላሉ እነዚህ ስክሪን እንዲሆኑ፣ ግምገማ ተደርጎ ሪቪው እንዲሆኑ አድርጉ። ሪኦሪንት እንደ ሪትሬኒንግ ስጧቸው። የኢትዮጵያ መንግስት ሰራዊት ነው የሚል ይሄ ነው።
ይሄ እንግዲህ የፖለቲካ ጥያቄ ነው።
ይህንን ነግረናቸዋል። ይህንን ለወደፊት ያደርጋሉ ብለን እየጠበቅን ያለን የእኛን ትግቤት ድንሆኑ ትጥቅታ የኛ አይደለም እንደዚህ የሚሉት ይሄ በእኛ ህዝብና የእኛ ሰራዊት ላይ ሌላ አይነት አመፅ ተነስቶ የሰላም እንዲናጋ የማድረግ ካልሆነ በስተቀር ምንም ዋጋ የለውም ብለን እየነበር ናቸው።
ይሄ እንግዲህ የፖለቲካ ጥያቄ ነው። እችን ጥያቄ ላንሳ አቶ ዳውድ ኢብሳ፣ ይሄ የፖለቲካ ጥያቄ ነው። እናንተ ይሄንን የፖለቲካ ጥያቄ የምታነሱት ትጥቅ ያላቸው ወታደሮችን ይዛችሁ ነው ወይ?
አይደለም፣ የአመራሩ ነው ከመንግስት ጋር ይህንን የሚጨርሰው እንጂ ታጣቂዎች አይደሉም። ከመንግስት ጋር እየተናገሩ
የታጠቁ አሉን እያሉ ነው።
አዲስ አበባ ውስጥን ጨምሮ ትጥቅ ያለው ሰው የለም። አዲስ አበባ ነው ያለን።
የታጠቁ ግን አሉ እያሉ ነው። አሁን መንግስት እያለ ያለው የታጠቁ ይፍቱ እያለ ነው። እርስዎ ደግሞ የታጠቁ አሉ ብለውኛል በመግቢያችን ላይ ያሉበትንም አካባቢ ጠቅሰዋል። እና እሱን ማለቴ ነው።
ይህንን ነግሬሻለሁ፣ መጀመሪያ ላይ በልቼልሻለሁ። በትጥቅ መፍታት አለመፍታት ጉዳይ አይደለም። አንዱ አስፈቂ አንዱ ፈቂ አይደለም። ሁሉም የኛ ነው ብለን ነው የተስማምነው። ይህንን በመንግስት እንትን ውስጥ እንዴት ኢንትግሬትድ ሆኖ የመንግስት ሴኪሪቲ ሀይል አካል እንዴት እንደሚሆን ይህ መንግስት ውስጥ ያለውም ቤትድ ሆኖ የህዝብ ስጋትና የእኛ ስጋት ያለውን እነሱን ጉንጎባ አድርጎ እንዴት እንደሚያደርጉ ይሄንን ነው የተስማማነው።
ምንድን ነው ቀጣይ ሁኔታችሁ? የኢትዮጵያ መንግስት እንግዲህ በዚህ አቋሙ ከጸናና ወታደሮቹ ትጥቃቸውን መፍታት አለባቸው ባለው አቋሙ ከጸና የእናንተ ውሳኔ ምን ይሆናል? አቶ ዳውድ፣
የእኛ ውሳኔ በሰላም መንገድ መሄድ ከእነሱ ጋር ይህንን በሰላም መጨረስ ነው። ከዚህ አልፎ መንግስት ጦርነት የሚከፍት ከሆነ እነሱን ጠይቅ፣ የእኛ አይደለም።
በጣም አመሰግናለሁ አቶ ዳውድ ኢብሳ የኦሮሞ ነጻነት ግንባር ኦነግ።
አመሰግናለሁ እኔ
ሊቀመንበር።
አመሰግናለሁ እኔም ሲሆን ታንኪዩ።
የምሽቱን አብይ ርዕስ ዘገባዎች አጠናቀናል። ወደ መጽሔት ክፍለ ጊዜ ዘገባ ስናልፍ ደግሞ በመቀለ ማረሚያ ቤት ልጆቻችን ሰብአዊ መብታቸው ተጥሶ ተይዘው ይገኛሉ ሲሉ የታራሚዎች ቤተሰቦች ገልጸዋል። ሰብአዊ መብታቸው በተጣሰበት ሁኔታ ተይዘው ይገኛሉ ሲሉ የታራሚዎች ቤተሰቦች ገልጸዋል። በማረሚያ ቤቱ ካለፈው ሐምሌ ወር አጋማሽ በማረሚያ ቤቱ በተፈጠረ የእሳት አደጋ ተያይዞ ለብቻቸው በተያዙ ከሰባ በላይ ታራሚዎች የተለያዩ ሰብአዊ መብት ጥሰት አድራጎቶች እየተፈጸሙባቸው ነው ያሉት የትግራይ ክልል ጸጥታና አስተዳደር ቢሮ በዚህ ጉዳይ ተጠይቆ ታራሚዎቹ በቃጠሎ ምክንያት ክስ ተመስርቶባቸው በፍርድ ቤት ጉዳዩ የተያዘ በመሆኑ ዝርዝር ማብራሪያ አልሰጥበትም ብለዋል። ሙልጌታ አጽባሃ ቅሬታ አቅራቢዎቹና የሚመለከተውን አካል ምላሽ ጠይቆ ሲያበቃ ተከታዩን ዘገባ ልኳል።
በመቀለ ማረሚያ ቤት ከሐምሌ ወር አጋማሽ ጀምሮ ከሰባ በላይ ታራሚዎች በቦታው በተፈጠረ የእሳት አደጋ ተከትሎ ከሌሎች ታራሚዎች በተለየ ሰብአዊ መብታቸው በጣሰ መልኩ ተይዘው ይገኛሉ ሲሉ የታራሚዎቹ ቤተሰብ ገልጿል።
ቤተሰብ ለመጠየቅ ሲሄድም ብዙ ችግር አለ። እየተሰደው እየተገፈተረ ነው ቤተሰብ የሚመለሰው። አይተ ለመመለስ ቤተሰብ ሲሄድ ተናዶ ተበሳጭቶ እንባው ጨርሶ ነው ወደ ቤት የሚመለሰው።
አማዕዲዮ ከምዝ ብሄ ሰንሰለት ተአሲሩ
በሩቅ እየተያየን መነጋገር አንችልም። እጁን በሰንሰለት ታስሮ አይኑን ብቻ አይቼ ተመለስኩ። ከዛ በኋላም የአተት ህመም ተነስቷል ተብለን ለአንድ ወር ያህል ተዘግቶ ነበር። ከዛም ተከፍቶ ተብለን ሄድን። ግን ልጄን ብጠይቅ እሱ በተዘጋ ቤት ነው ያለው አሉኝ። ብጠይቅ የሚሰማኝ አጣሁ። ተመለስኩ። ችግሩ ይህ ነው። ወንጀለኛ ከሆኑ በህግ ይጠየቁ፣ ነጻ ከሆኑም በነጻ ይለቀቁ እንጂ እንደዚህ ሊሰቃዩ አይገባም ነው ያሉት። በተለየ መልኩ ታራሚዎቹ ከተያዙ ጀምሮ በነበሩ ጥቂት ሳምንታት ወደ ማረሚያ ቤቱ ሲሄዱ በሩቅ ብቻ እንዲያዩ ይደረግ እንደነበረ የገለጹት እነዚህ ቤተሰቦች ከዛ በኋላ ግን ለማግኘትም እየተከለከልንና እየተንገላታን እንገኛለን ሲሉ ገልጿል። በማረሚያ ቤቱ ለታራሚዎቹም በሰንሰለት ታስረው የሚውሉበትና የሚያድሩበት ሁኔታም እንዳለ ተናግሯል።
ሽንት ቤት ምክንያት ጥዋት በ12 ወጥቶ ማታ በ12 ነው የሚጠቀሙበት። በዚህም ችግር አላቸው። ወላጅና ልጅ በቅርብ ተገናኝቶ ማውራትም አይቻልም። በርቀት ነው። ገላቸው በወቅታቸው አይታጠውም። ለመጸደጃም አይመቻቸውም። ልብሳቸውም በጊዜያቸው አይቀይሩም። ማጠብም አይችሉም። እና እንደዚህ አይነት ችግር በዚህም በሽታ ሊመጣቸው ይችላል። ለደም መዝውውርም ማቆም ይችላል። የጠበቀ ነው ማሰሪያውም እና እንደዚህ አይነት ችግር ነው ያላቸው።
ተፈትሒሎም እዩ ህዝለሲ ጽርየት ነይሩ አው ይሸኑ እንሱ
ችግራቸውን ተፈቷል ተብለን በሚያድሩበት ቦታ ነው ሽንታቸው የሚሸኑበትም የነበረው። ቆሻሻም ነበረ ቦታውን። ይህንን ተፈቷል ተባል። ሁለተኛ ደግሞ ይመቱ ነበር። አንዳንድ ጊዜ እጃቸውን ውሃ ሲታጠቡ የታሰሩበት ሰንሰለት ይወልቅና አውልቃችሁ ተብለው ይደበደቡ ነበር። ይህንንም ተፈቷል ብለውን ለማረጋገጥ ሄደናል። ግን ለውጥ የለም። እኛ እያየን ያንገላቷቸዋል። ከኛ በኋላ ደግሞ ምን ሊያደርጓቸው እንደሚችሉ ፈጣሪ ነው የሚያውቀው ነው ያሉት።
በማረሚያ ቤት ያለ ብዙ ችግር አለ። ወንድሜ ይዛለ። ስለዚህ እጃቸው በሰንሰለት ለሁለት ወር በላይ ታስረዋል። ለምንም ነገር አይመችም። ቤተሰብ መገናኘት አችልም። በርቀት ነው። ማብራትም አችልም። ችግራቸውን መናገር አይችሉም። እነሱ ለብቻቸው የተዘጋ ቤት ነው የሚኖሩ። ስለዚህ ማጸዳጃ ቤት ቢገቡም አይመችም። እጃቸው የታሰረ ነው። ለመብላትም ይቸገራሉ። ቢፈልጉ ካስታወሱ ፖሊሱ ፈቶ ነው የሚያስበላቸው። ካልሆነም ከረሱትም ረሱት ነው። ስለዚህ እንደዚህ አይነት ችግር አለ።
ችግሩን እንዲፈታ በተደጋጋሚ ለሚመለከታቸው የመንግስት አካላት ብናሳውቅም አልተፈታም ብለዋል። በዚህ ጉዳይ አስመልክቶ ለማረሚያ ቤቱ ስራ አስኪያጅ ለማነጋገር ሞክረን በስራ ጉዳይ በመቀለ ከተማ እንደሌሉ በስልክ ገልጸውልናል። ምላሽ ለማግኘትም ወደ ክልሉ ጸጥታና አስተዳደር ቢሮ ሄደናል። የቢሮው የህዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ ሀፍታይ መሰለም ጉዳዩ ገና በፍርድ ቤት እየታየ ያለ በመሆኑ ዝርዝር ማብራሪያ ከመስጠት ተቆጥበዋል።
የተነሳው ነገር እኛም እናውቀዋለን። ቅሬታውም እኛም ጋር መጥቶ ስለነበረ የሚመለከታቸው ከኛ ከጸጥታ ቢሮም ብቻ ሳይሆን ከክልል የርዕሰ መስተዳድር ጽህፈት ቤትም ሰዎች ተወክለው መጥተው ነገሩን አይተውታል። አጋጣሚ ሆኖ ግን ጉዳዩ በፍርድ ሂደት ነው ያለው። ባለፈው ክረምት በተነሳው ቃጠሎ ያው የተወሰኑ ታራሚዎች ተጠርጥረው በህግ ሂደት ነው ያሉት። በህግ ሂደት ያለን ነገር ደግሞ አሁን ዝርዝር መረጃ በዛ ጉዳይ ላይ መናገር አዋጁ አይፈቅድም። አዋጅ 590/2000 በአንቀጽ 21 ንዑስ አንቀጽ 2 ላይ ከሀ እስከ አምሮሃ ባለው ስናይ ዝርዝር ነገሮችን መስጠት ለፍርድ ሂደቱ ሊያዛባ የሚችል ከሆነ የተዛነፈ ፍርድ ለመስጠት እድል የሚሰጥ ከሆነና አላስፈላጊ የሆነ ውጤት የሚያስከትል ነው ተብሎ የሚታመንበት ከሆነ መረጃዎች መሰጠት የለባቸውም ነው የሚለው። ስለዚህ ለጊዜው በዛ ጉዳይ ላይ ዝርዝር ነገር ለመስጠት አስፈላጊ ነው ብለን አናምንም እንደ ቢሮ።
የታራሚዎቹና የያዝ ቢሮአቸው ነው የሚመለከተውና በዚህ ጉዳይ ያላችሁ ምላሽ ምንድነው ብለን ጠይቀናቸዋል።
የፍርድ ሂደቱ ስላላለቀ ነው አሁን አንነጋገርም ይያልን ያለ ነው እንጂ ስላያያዛቸው አንነጋገርም ማለት አይደለም። የተባለ ያለው ቅሬታም ያቀርብ ያለው ተካላት ግን አጋጣሚ ነው በህግ የተያዘ ጉዳይ አላችሁ ጉዳያቸው ደግሞ አላለቀ። ስለዚህ ስለነዚህ ሰዎች ጉዳይ ያወራን ስለሆነ ነው ከነዚህ ሰዎች ውጪ ያሉት ታራሚዎች ከተጠርጣሪዎች ውጪ ያሉት ታራሚዎች በተመለከተ ልናገር እንችላለን። ወይም ደግሞ ከዛ አሁን ቅሬታ የቀረበበት ካለው ማዕከል ውጪ ባሉት ማዕከላት ስላለው አያያዝ ከሆነ ምን ተጠየቀው እሱ ዝርዝር ነገር መስጠት ብዙም ችግር የለው። በህግ ስር ስላሉት አካላትና ወይም ደግሞ ጉዳይ ግን መረጃ መስጠት አስፈላጊ አይደለም ተብሎ በአዋጅም ተቀምጧል።
የታራሚዎቹ ቤተሰብ ጉዳዩን ወደ ሰብአዊ መብት ኮሚሽን እንዳደረሱ ተናግሯል። በኢትዮጵያ ሰብአዊ መብት ኮሚሽን መቀለ ቅርንጫፍ ከፍተኛ የምርመራ ባለሙያ አቶ ዮናስ ሚዛን ጉዳዩን እየተከታተሉት ይገኛሉ።
12 ሰዎች ናቸው አቤቱታ ያቀረቡት። በአቤቱታቸው መሰረት ወደ ቦታው በመሄድ የምርመራ ሂደቶች እያካሄድን ያለ ነው። የሚመለከታቸው አካላትን አግኝተናል። ታራሚዎችም በቦታው ሄደን ያሉበትን ሁኔታ ለማየት ሞክረናል። ስለዚህ ሁኔታው ወይም መዝገቡ በሂደት ላይ ያለ ስለሆነ እስኪያልቅ ድረስ ምን እንደሆነ እንጠብቃለን ማለት ነው። ውሳኔው እስኪደርስ ድረስ።
ለአሜሪካ ድምጽ ራዲዮ ሙልጌታ ጽበሃ መቀለም።
ሙልጌታ ጽበሃን እናመሰግናለን። ሌላም ዘገባ አለን። የማህበራትና በጎ አድራጎት ድርጅቶች አዋጅ ማሻሻያ ረቂቅ ለመንግስት ቀረበ። በአዲሱ ማሻሻያ ረቂቅ መሰረታዊ ነጻነቶች የተከበሩ እንደሆኑም ተገልጿል። ረቂቁ በፓርላማ የሚቀርብ ከሆነ መንግስታዊ ያልሆኑ የሲቪል ማህበር ድርጅቶች ከየትኛውም ህጋዊ ምንጭ ገንዘብ መሰብሰብ ይችላሉ። መለስካቸው አምሃ ዝርዝሩን ይዟል።
ዛሬ በሂልተን ሆቴል በተዘጋጀ መድረክ በኢትዮጵያ ዴሞክራሲን ለማጽናት የሲቪል ማህበረሰብ ድርጅቶች ሚና በሚል ርዕስ ግማሽ ቀን የወሰደ ውይይት ተካሂዷል። ለውይይቱ መነሻ ሐሳብ ያቀረቡት የሲቪል ማህበረሰቡን የሚገዛውን በ2001 ዓ.ም የወጣውን የማህበራትና በጎ አድራጎት ድርጅቶች አዋጅን ለማሻሻል የተቋቋመውን ቡድን የሚመሩት አቶ ደበበ ኃይለ ገብርኤል ናቸው። አቶ ደበበ ለቪኦኤ እንዳሉት በኢትዮጵያ ዴሞክራሲን ለማጽናት ተስፋ የሚሰጡ ብዙ ጅምሮች አሉ። ከዚያም ባለፈ ተስፋ የሚያሳድሩ እርምጃዎች በመንግስትም ሆነ በገዢው ግንባር በኢህአዴግ እየተወሰዱ ናቸው ብለዋል። በተለይም ገዢው ግንባር ባለፈው ሳምንት በ11ኛው ጉባኤ ላይ ዘርፉን በተመለከተ የወሰደውን እርምጃ አስታውሰው ይህን ብለው ነበረ።
በዚህ ቀደም ገዢው ፓርቲ ይህን ዘርፍ ይመለከተው የነበረው ለሀገር ደህንነት ስጋት እንደሆነ፣ አጥፊ እንደሆነ፣ የኒዮሊበራል ሀሳብ አቀንቃኝ እንደሆነ፣ ለሀገር እድገት ያን ያህል በተለይ ለዲሞክራሲ ስርዓት ግንባታ ያን ያህል ፋይዳ ያለው እንዳልሆነ አድርጎ ነበር የሚያስቀምጠው እና አሁን ግን በነዚህ ባለፉት 6 ወራት ውስጥ ከጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣት ጋር ተያይዞ የሚታዩ ለውጦች አሉ። ከዚህ በፊት ዝም ብሎ ንግግር ነበረ የነበሩት፣ አሁን የድርጅቱ ሰነድ ላይ ማስቀመጥ አለ። ይሄ አንድ ትልቅ ነገር ነው። ያለውን ችግር አፕሪሺየት አድርገው ወደፊት ደግሞ ምን መሆን አለበት የሚለውንም አመላክቶ ያስቀመጠ ነው እና ይሄ ተስፋ ይሰጣል።
አቶ ደበበ የሚመሩት ቡድን የሲቪል ማህበረሰብ ድርጅቶች ከ2001 ዓ.ም ጀምሮ ሲተዳደሩበት የነበሩትን ሕግ ለማሻሻል የተቋቋመው ቡድን ስራውን አጠናቆ ረቂቁ ያለበትን ደረጃ አስረድተዋል። ዴሞክራሲን በኢትዮጵያ ተቋማዊ በማድረግ ረገድም ይህ አንዱ ተስፋ የሚሰጥ እርምጃ ነው ይላሉ።
የህግ ማሻሻያ ስራዎች ተጀምረዋል። በጠቅላይ አቃቤ ህግ ስር የተቋቋመ ምክር ቤት አለ፣ የፍትህና የህግ ማሻሻያ ምክር ቤት። ይሄ ምክር ቤት በዋናነት የሚመለከታቸው የህዝብ ሮሮ የሚቀርብባቸው ለዲሞክራሲያዊ ስርዓት ግንባታ አስቸጋሪ የሆኑ ህግጋትን የመፈተሽና የማየት ስራ ነው የሚሰራው እና ያ ስራ እየተሰራ ነው። ከዛም አልፎ ለምሳሌ ሲቪል ማህበረሰብ ድርጅቶችን የሚመለከት ራሱን የቻለ የጥናት ቡድን ተቋቁሞ ያ የጥናት ቡድን ጥናት አካሂዶ እንደዚሁም ረቂቅ ህግ አዘጋጅቶ አሁን አቅርቧል ለመንግስትና እነዚህ ተስፋ የሚያሰጡ ናቸው።
አቶ ደበበ ኃይለ ገብርኤል የረቂቁን ይዘት አንዳንድ ገጽታዎችንም ለቪኦኤ አብራርተው ነበረ።
የኤጀንሲውን አደረጃጀትና ስልጣንም በሚመለከት የኤጀንሲው ስልጣን ከቁጥጥር ይልቅ ወደ ማስቻል፣ ወደ አቅም መገንባት ጭምር እንዲያዘነብል እንዲያደርግ ሆኗል። ሌላው በዚህ ህግ ላይ መሰረታዊ የሚባሉ ነጻነቶች ተጠብቀዋል። በተለይ የመስራት ነጻነት፣ የሲቪል ማህበረሰብ ድርጅት ህጋዊ በሆነ በማንኛውም ስራ ሁልጊዜ መስፈርቱ የሚሆነው ያ የተያዘው ስራ ህጋዊ ነው ህጋዊ አይደለም የሚል ነው። ስለዚህ ምንም አይነት ገደብ ሳይኖርባቸው በየትኛውም የስራ ዘርፍ መሰማራት ይችላሉ። እንደዚሁም ህጋዊ ከሆነ ከየትኛውም ምንጭ ገንዘብ የመጠየቅ የመሰብሰብ የሰበሰቡትን ገንዘብ የመጠቀም ነጻነት እንዲጠበቅ ተደርጓል።
ይህንን የውይይት መድረክ ያዘጋጀው ፍሬድሪክ ኤበርት ስቲፍተንግ የተሰኘ በጀርመን መንግስት ድጋፍ የሚሰራ ምግባረ ሰናይ ድርጅት ነው። በውይይቱ የተነሱ ዋና ዋና ጉዳዮችን ሰፋ ባለ ዝግጅት ይዘን ለመቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈው ዝግጅታችን ይቀጥላል። ዘገባዎቻችንን አጠናቀናል። አሁን ሰዓቱ 3:40 ይላል። እኔ የሚታየኝ እሱ ነው። አዲሱ ለየት ያለ ነገር ይታይሃል? እርግጡ መናገር ነው የሚሻለው። በኢትዮጵያና ተናግሬ ያለው ሰዓቱን ከምሽቱ 3:41 ነው። በመቀጠል የሚቀርበው ኢትዮጵያውያን በአሜሪካ ነው። አዘጋጅና አቅራቢው እዚሁ ጎን ይገኛል። አዲሱ እጅ ከምን
እስቲ እጄ ከምን ዛሬ ቆንጂት ወደ ሴንት ሉዊስ ሚዙሪ ነው የምንሄደው። የሴንት ሉዊስ ኢትዮጵያውያን ማህበር ለአንድ ቀድሞ የማህበሩ ፕሬዝዳንት ለነበሩ ገድሉ መተፈሪያ ይባላሉ የሚዙሪ ግዛት የጀግና ሜዳሊያ ሸልሟቸዋል። ለምን ብዬ ጠየቅኩ እና ግን ከተሸላሚው ጋር የማህበሩን ፕሬዝዳንት አቶ ሰይፉ ጉደታን ሁለቱንም እንግዶች አድርጌያቸዋለሁ። ታዲያ ወደ ተሸላሚውና ስለ ሽልማቱ ዓላማ ከማውራታችን በፊት አቶ ሰይፉን እስቲ ስለ ሴንት ሉዊስ የኢትዮጵያን ማህበር እንቅስቃሴ ያውጉን ባጭሩ ብያቸዋለሁ። ከዛ ነው የሚጀምሩት።
እሺ፣ አመሰግናለሁኝ እድሉን ስለሰጠኸኝ። የሴንት ሉዊስ አካባቢ የኢትዮጵያ ኮሚኒቲ ማህበር ነው የሚባለው። ስደተኛ መምጣት በጀመረበት በ1983 አካባቢ ነው የተጀመረው። በዚህ ሀገር አቆጣጠር ጥሩ መልካም አመለካከት ራዕይ የነበራቸው ሰዎች ተሰባስበው የጀመሩት ኮሚኒቲ ነው።
ስንተኛው መሪ ነው እርሶ?
ከአቶ ገሉ ጋር 2000 ጀምሮ ደፍቺ ዳይሬክተር ሆኜ ነው የሰራሁት
ምክትል። እሺ።
አዎ። ከዛ በኋላ ግን
ያኔ ዋናው ዲሬክተር ማን ነበር? አቶ ገሉ ነበሩ?
አቶ ገሉ ነው። ከዛ በኋላ ከኤግዚኪቲቭ ከወጣው በኋላ በቦርድ ውስጥ ቀጥዬ አሁን የቦርዱ ፕሬዚዳንት ነኝ። እንግዲህ በዚህ ይሄ ኮሚኒቲ በጣም በርካታ ነገሮችን በሴንት ሉዊስ አካባቢ አከናውኗል። ስደተኛን የመርዳት በተለይ የምናገኘው ግራንት ስደተኛን የሚመለከት ስለነበረ
የመንግስት ድጎማ
የመንግስት ድጎማ እና የሌሎችም ድርጅቶች የሚሰጡን ነበረ። ያው በየጊዜው ሀሱል ተፍጨርጭረህ ግራንት እየጻፍክ ነው። አቶ ገሉ በዚህ በጣም የሚያሰገን ነው። ያን በማድረግ ሰራተኛ እስከ 7 ነበሩ በዚች በትንሽ ከተማ። ሰራተኞቹም ደግሞ ሁሉም ኢትዮጵያውያን ነበሩ ማለት አይደለም። ሶማሌ ነበረን፣ ኤርትራዊ ነበረችን፣ ተባንቱ ነበረን፣ እኛም ደግሞ ከኢትዮጵያ ነበር። በኢትዮጵያኖች ላይ ብቻ ያተኮረ አልነበረም። እንደ ኢንተርናሽናል የሆነ ስራ ነበር።
ለዓለም አቀፍ ስሙ ግን ኢትዮጵያ ነው የምትሉት አይደለም?
ስሙ ኢትዮጵያ ነው።
እሺ።
ግን በርካታ በተለይ የኢትዮጵያ ስደተኛ መምጣት ካቆሙ በኋላ በርካታውን የአፍሪካ ስደተኞችን ይዘን እንቀሳቀስ ነበር።
እዚህ አካባቢም አለ የኢትዮጵያውያን ኮሚኒቲ ሴንተር ወይም ማዕከል ተብሎ፣ ግን አፍሪካውያን ስደተኞችን የሚያስተናግድ የሚረዳ አለ እዚህና አዲስ አይደለም። መልካም።
ግን ፎከሳችንን እንትን እይታችንን ከኢትዮጵያ ህብረተሰብ አላወጣ ነው እና በኢትዮጵያ ህብረተሰብ ደግሞ የሚሰሩ ስራዎችን እነዚህን አሁን ቅድም የነገርኩህን ለምሳሌ ሲቲዝን ከሆኑ በኋላ ወደ ጠበቃ የሚያደርስ ጉዳይ ሲኖራቸው ነው፣ ገንዘቡን ብዙ ስለሆነ ወደ እኛ የሚመጡ በርካታ ሲቲዝኖች ነበሩ ኢትዮጵያውያን። እነሱ ሙሉ ወርተናል። ሪሊ
የአሜሪካ ዜግነት ያላቸው
አላለም። ከእንትናችንም ውጪ ወጥተናል።
ከአላማቸው ከስራቸው።
አዎ። ስትራክቸርድ የሆኑ ፕሮግራሞች አሉ። ለምሳሌ ኢንተርናሽናል የሚባል ድርጅት አለ፣ ኢንተርናሽናል ኢንስቲትዩት። እሱም ስትራክቸር የሆነ ድርጅት እንትን ስራ አለው፣
እንደ መዋቅራዊ የሆነ በደንብ።
አዎ።
ቶሎ ቶሎ እንዳላቋረጠው እንግዲህ አማርኛ ብቻ ቢጠቀሙ ከተቻለ። ለዚህ ነው አስር እየገባ ማደናቅፎት፣ ይቅርታ።
እሺ፣ እሺ። እንግዲህ የተወሰኑ ስራዎች አሉት። የኢንተርናሽናል ኢንስቲትዩት ነው የሚባሉ ስሙ።
እሺ።
ሌላ የኢትዮጵያን እንትን በተመለከተ ድርቅን በተመለከተ ገንዘብ ህብረተሰቡ እያሰባሰበ በኢትዮጵያ ኮሚኒቲ በኩል ወደ አገር ቤት ልከናል። ወደ መጥራቅ ሀረር አካባቢ ውሃ ሰባት ጉድጓዶች እንዲቆፈሩም ህብረተሰቡን አስተባብረን ገንዘብ ሰብስበን ልከን ከዩኒሴፍ ጋር ተባብረን አሰርተናል። ባለንበት አካባቢ ለምሳሌ የዚህ 9/11 የሰፕቴምበር 11
እሺ
ቀውስ በተፈጠረ ጊዜ በከተማችን ያሉ ሰላም ወገኖቻችንን ስደተኛው ላይ በጣም ከፍተኛ መሳደብ ማስፈራራት ምናምን ይደረግ ነበር።
የእስልምና እምነት ተከታዮች ላይ በዚህ በጥቃቱ የተነሳ እንደው ብዙ ችግር ነበር። እሺ
በዛን ጊዜ እንግዲህ አንድ ትልቅ ነገር የተሰራው ነገር ቢኖር ትልቁን ድርሻ ገሉ ነው የሚወስደው።
ያን ጊዜ አቶ ገሉ ምን ነበር የሚሰሩት?
የዛን ጊዜ አቶ ገሉ ዳይሬክተር ናቸው።
እሺ አሁን ምንድን ነው አቶ ገሉ ምን በአሁኑ ሰዓት?
አሁን ያው የኮሚኒቲው አባል ነው፣ ግን አሁን በጡረታ ላይ ነው ከነበረበት ሌላ ስራ።
ከእርስዎ ልስማ ብዬ ነው ወደሳቸው ሄዳለሁ። እሺ ይቀጥሉ እርስዎ ግዴ።
እሺ እና በዛን ጊዜ የዚህ ሰፕቴምበር 11 የተደረገው ነገር በጣም ኢምፖርታንት የሆነ ነገር ነበር፣ በጣም ጠቃሚ የሆነ ነገር እና ይሄንን ነገር ማስቆም አለብን በሚል ካሉት ትልልቅ ድርጅቶች የስደተኛ ድርጅቶች ጋር በመነጋገር ሙከራ ብናደርግም ፈሩ። ከመንግስት እንትን ጋር እንደዚህ ምናምን ምናምን ኖ ይሄ እኮ የፍትህ ጥያቄ ነው ስራችን አይደለም ወይ የሚል እንትን አንስተን ባይከተሉንም እኛ ገፋንበት ከስቴት ዲፓርትመንት፣ ከኤፍቢአይ፣ ከፖሊስ ኮሚሽን፣ ከተለያዩ የውክልና ያላቸው የኮንግረስ ሰዎች ወኪሎቻቸውን ልኮ በጣም የተዋጣለት ኮንፈረንስ አደረግን እና ድጋፍ አገኘን ከመንግስታዊ ድርጅቶች። ማንም እርምጃ እንዳይወስድ በዛ አካባቢ የፖሊሱንም ኃይል አጠናከሩ እና ያ የማይረሳ ትልቅ ተግባር ነው የሰራ ነው። ሌሎችንም እንትን ሰርተናል። አቶ ገሉን ስትጠይቆ በብለት ያብራራል።
በቁጥር ሰባት ነን ብላችሁኛል። ሙሉ ሰዓት ሙሉ ጊዜውን ጽህፈት ቤት ውስጥ የሚያሳልፍ አለ? እንደ በየጊዜው እንግዳ ስለሚመጣ ነው። እንደ ብዙ ቦታዎች ተዘግቶ ይውልና በአጋጣሚ ማታ እንደው ከመደበኛ ስራ ስትወጡ የምትከፍቱት የስራ አይካሄዱ ምን ይመስላል? እንደው ባጭሩ
አሁን ህብረተሰቡን ብቻ በማገናኘት እንቅስቃሴ ነው የምናደርገው። በእርግጥ አልፎ አልፎ እንደዚህ በግል የሚመጡ ሰዎችን በተለያየ መንገድ እንረዳለን። አቶ ገሉ ያንንም ስራ በግሉ አልተወም።
የሙሉ ሰዓት ሰራተኛ ግን የለም።
አሁን የለንም ሰራተኛ።
አቶ ገሉ ይሰሙኛል? አሉ አይደለም?
አዎ አለሁ አለሁ።
እስካሁን በትዕግስት ስላዳመጡኝ በጣም አመሰግናለሁ። አቶ ሰይፉን ስለያዝኩ የሴንት ሉዊስ የኢትዮጵያውያን ማህበረሰብን ጽህፈት ቤትን አቋም፣ ይዞታ፣ አሰራር፣ ተዚህ ቀደም አስተዋጽኦ እንዲዘረዝሩ እድል ለመስጠት ነው ካገኘኋቸው አይቀር። በዚህ መሀል አቶ ገሉ ለምን ቀረቡ ሊባል ይችላል በአድማጭ ዘንድ። ዋናው የዚህ ውይይት እንደውም መነሻ አቶ ገሉ ናቸው። ለአቶ ገሉ ለፈጸሙት ተጋድሎ መልካም ስራ የሚዙሪ ግዛት የጀግና ሜዳሊያ ሸልማቸዋቸዋል። አንድ ኢትዮጵያዊ ስኬት አሳይቶ በስራው ተመስግኖ ለዚህ መድረስ ትልቅ አርአያነት ያለው በመሆኑ ከአሁን በኋላ በዛ ያለውን ውይይት ከአቶ ገሉ ጋር ነው የማደርገው። አቶ ገሉ በቅድሚያ እንኳን ደስ ያለዎት።
አሜን አሜን። አቶ አዲሱ እኔም በጣም ደስ ብሎኝ።
አቶ ገሉ ብዙ የፈጸሙት ነገር አለና ምናልባት እንግዲህ ከእሳቸው ጋር ስብዋይ በሚቀጥለው ፕሮግራም ይዘረዝሩልናል። አመሰግናለሁ ሁለታችሁንም። ተመሰግኛቸው ነበር አንቺ መረለፍ።
አዎ አመሰግናለሁ በጣም አቶ ገሉ ግሩም ስራ እየሰሩ ነው። የሚቀጥለው በመጪው ሳምንት ነው።
በጣም ብዙ እስከ ኮንግረስ ያቀረባቸው ስራ ሰርተዋል። ጎበዝ ናቸው፣
መሸለምም ሲገባቸው።
ወደሚቀጥለው ዝግጅት እንለፍ። ዲሞክራሲ በተግባር
በኢትዮጵያ ብሔራዊ ግንባታ ላይ ትኩረት ያደረገ ህዝባዊ የምክክር መድረክ በቅርቡ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ ተዘጋጅቶ ነበረ። በዚያ የሚገኘው ዘጋቢያችን ዳንኤል አርጋው ከጉባኤው አስተባባሪ ከዶክተር ዘነበ በየነ ጋር ቆይታ አድርጎ የሚከተለውን ልኳል።
በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ በኢትዮጵያ ብሔራዊ ግንባታ ላይ ትኩረት ያደረገና በመጪው በወርሃ ታህሳስ በዋሽንግተን ዲሲና ሎስ አንጀለስ ከተማ ይደረጋል ተብሎ ለታቀደው ህዝባዊ ስብሰባ የምክክር መድረክ ባሳለፍነው ሰሞን ተካሂዶ ነበረ። መንግስት ሊጠቀምበት የሚችል ሀገራዊ አንድምታና ሀገርንና ህዝብን ማዕከል ያደረገ ፖሊሲዎችን ነድፎ ለመንግስት ማቅረብ ተቀዳሚው የውይይቱ ተልእኮ መሆኑን ነው አዘጋጆቹ የሚገልጹት። ዶክተር ዘነበ በየነ ይባላሉ። በኢትዮጵያ ብሔራዊ ግንባታ የምክክር መድረክ ከመስራቾቹ መሃል አንዱ ናቸው። ዶክተር ዘነበ በአዲስ አበባ ዩኒቨርሲቲ በምርምር ጥናት በእረፍት ላይ የሚገኙ ሲሆን በአሁኑ ወቅት በዚህ በዩናይትድ ስቴትስ በሚሲሲፒ ግዛት በሚጎፍ ስኩል የዓለም አቀፍ የትምህርት ዘርፍ ክፍል ኃላፊ በመሆን በማገልገል ላይ ይገኛሉ። በኢትዮጵያ ብሔራዊ ግንባታ የምክክር መድረክ አስፈላጊነቱን በመግለጽ ይጀምራሉ።
ይህም ፕሮጀክት ወደ ስራ ያመጣ ነው። ከሁለት ዓመት በፊት አካባቢ አገራችን የነበረችበትን ሁኔታ ሁላችንም እናውቀዋለን እና የዛ ችግር ዋናው መንስኤው ምንድን ነው የሚለውን ጥያቄ ስናነሳ አንዱ ይሄ አገራዊ ስሜት የምንለው ነገር አለመኖር፣ ግለሰቦች ከብሔራቸው በዘለለ ስለ አገራቸው ምናልባት የማያስቡበት የማይጨነቁበት አንዱ ሌላውን እንደ ባላንጣ ከዛም ሲያልፍ እንደ ጠላት የሚያይበት አዝማሚያ በመፈጠሩ እንደዛ አይነት ችግር ላይ ደርሰናል። ስለዚህ ይሄንን ችግር እንዴት ነው መቅረፍ የምንችለው የሚለውን ነገር የተወሰነን በአዲስ አበባ ዩኒቨርሲቲም በአንድ ከውጭ ሀገር የሚገኝም ጓደኛችን ኢትዮጵያ ውስጥ ያደገ ግን የውጭ ዜግነት ያለው ይዘን ተነሳን። ከዛ በኋላ ለመንግስት አቀረብን። ከመንግስት ጋር በአንዳንድ ነገሮች ላይ ከተነጋገርን በኋላ ወደ ስራ ገባን እና ኢትዮጵያ ላይ ሁለት ስኬታማ ኮንፈረንሶችን አደረግን። ከዛ በኋላ ለፖሊሲ ዶክመንት የሚሆን ግብዓቶችን ካዘጋጀን በኋላ መሆን የሚገባው ይሄ ነው ወይ? በሀገር ውስጥ ብቻ መወሰን አለብን ወይ? ውጪ ከፍተኛ አቅም ያለው ወገን አለን። የራሳቸው የሆነ ስጋት አላቸው። የራሳቸው የሆነ ደግሞ ህልምም አላቸው። ኢትዮጵያ እንዴት መሄድ አለባት? ምን መሆን አለባት? የሚለውን ሀሳብ ሊያንሸራሽሩ የሚችሉ ሊያጎለብቱ የሚችሉ ወገኖች አሉን እና የእነሱን ሀሳብ ለምን አንጨምርም የሚል ሀሳብ ይዘን ነው እንግዲህ ወደ አሜሪካን የፕሮጀክቱን ያመጣ ነው። ሶስት ዋና ዋና የምክክር መድረኮችን አድርገናል። የመጀመሪያው በፈረንጆቹ አቆጣጠር ሴፕቴምበር 3 ወይም መስከረም 3 በዋሽንግተን ዲሲ፣ ከረም 5 በሺካጎ እና የመጨረሻውን በሎስ አንጀለስ አድርገናል።
በውይይት ላይ የተነሱ አንኳር አንኳር ሀሳቦች እንደምን ያሉ ናቸው ዶክተር ዘንበ?
እንግዲህ ሶስቱም ከተሞች ላይ ዋሽንግተን ዲሲ፣ ሺካጎም፣ ሎስ አንጀለስም ላይ የተገኙት የተለያዩ የህብረተሰብ ክፍልን የሚወክሉ ኢትዮጵያውያን፣ ትውልደ ኢትዮጵያውያኖች ስለ ኢትዮጵያ ጉዳይ ይመለከተናል፣ ስለ ኢትዮጵያ ጉዳይ ያገባናል የሚሉ ወገኖች ናቸው እና በዋናነት እንግዲህ የተነጋገር ነው ምንድን ነው በታህሳስ ወር ሁለት ትላልቅ ልክ ኢትዮጵያ እንዳደረግ ነው ኮንፈረንሶች ለማድረግ አስበናል። አንዱ በዋሽንግተን ዲሲ ነው፣ ሌላኛው ደግሞ በሎስ አንጀለስ ነው። ስለዚህ እነዚህ ትልቅ ኮንፈረንሶች ዋና ዋና የስብሰባ መድረኮች ላይ በምን መልኩ እንሂድበት፣ ምን አይነት ጉዳዮችን እናካት፣ እነማን ይካተቱ፣ የውይይት መነሻ ሊሆን የሚችል ጽሑፍ መቅረብ ስላለበት እነማን ያቀርቡ፣ በእነዚህ ጉዳዮች ላይ ለመነጋገር ነው እንግዲህ እነዚህ ሶስት ከተሞች ላይ ያደረግነው ስብሰባ።
በእለቱ ሁላ ከብሔራዊ ግንባታ በፊት እንደው ብሔራዊ እርቅ መውረድ አለበት የሚል ሀሳብ ተነስቶ ነበር። ይህን ከግምት ውስጥ አስገብታችኋል?
አዎ፣ እንግዲህ ወደ ቶፒኩ ስፔሲፊክ ወደ ሆኑ ቶፒኮች ስንሄድ ብዙ ጉዳዮች ላይ ተነስተዋል። ለምሳሌ የቋንቋ ጉዳይ ተነስቷል፣ የታሪክ ጉዳይ ተነስቷል፣ የእርቅ ጉዳይ ተነስቷል፣ የባህል ጉዳይ ተነስቷል። በመጀመሪያ ደረጃ ኢትዮጵያዊ የሚያደርጉን ዋና ዋና እሴቶቻችን፣ ዋና ዋና ቁም ነገሮቻችን ምንድን ናቸው ብለን ስንል እንደ ገመድ የሚያስተሳስሩን ባህላችን ነው፣ ቋንቋችን ነው፣ ታሪካችን ነው፣ ሌሎችም ነገሮች ይጨምራሉና ከዚህ ግን በአብዛኛው ሶስቱም ቦታ ላይ በተደጋጋሚ ይነሳ የነበረው በመጀመሪያ ደረጃ እዛ ሀገር ላይ ከኃይለ ሥላሴ ጊዜ ጀምሮ ከዛም በፊት የነበረው ከዛም ሲመጣ በደርግ ኢቨን በአሁኑም በኢህአዴግ ስርዓት ብዙ ስህተቶች ተሰርተዋል፣ ብዙ ጥፋቶች ተደርገዋል። ስለዚህ የመጀመሪያው እንደዚህ አይነት አገራዊ ጉዳይ ለመወያየት እርቅና ሰላም ያስፈልጋል፣ ሪኮንሳይሌሽን የምንለው እንደዛ አይነት መድረክ ያስፈልጋል። አገራዊ እርቅ ሳይደረግ ሁላችንም በሆዳችን ብሶታችንን ይዘን ቂማችንን ይዘን ወደ አንድ ገበታ ኑ ማለት ሄዝ ነው የሚሆነው። ስለዚህ የመጀመሪያው መደረግ የሚገባው አገራዊ እርቅ ያስፈልጋል የሚል ነገር ተነስቷል እና ይሄንን ፕሮጀክት ይዘን ስንነሳ በመጀመሪያ ደረጃ ያሰብነው ነገር ምንድን ነው? ኢትዮጵያን ይጠቅማል ብለን እስካልን ድረስ የማይነካ ርዕስ የለም፣ የማይዳሰስ ሀሳብ የለም፣ የማይጋበዝም ዜጋ አይኖርም። በዚህ ላይ ነው የተነሳ ነው። ስለዚህ ይሄ እርቅ በኢትዮጵያ ወደፊት ለመራመድ አስፈላጊ ነው ብሎ አብዛኛው ሰው የሚያምንበት እስከሆነ ድረስ አንዱ የውይይት ሀሳባችን እሱ ይሆናል ማለት ነው። እንዴት እንሂድበት ነው። እርቅ ያስፈልጋል አያስፈልግም የሚለው ብዙ ጥያቄ ያለ አይመስለኝም። እንዴት እንሂድበት የሚለውን ነገር ግን ያስፈልጋል። በመጀመሪያ ደረጃ እርስ በራሳችን ታርቆ አንድ ሰው በአንድ ሀገር ላይ ሰላም እንዲሰፍን ካስፈለገ ከታሪክ ጋር መታረቅ ያስፈልጋል። እኛ እኮ በታሪካችንም አንስማማም። የሚያሳዝንና የሚያሰጋው ነገር እዛ ላይ ነው። አንድ የሚያደርገን ታሪክ የለም። አዎ በተለያየ የመንግስት ስርዓት ውስጥ የተለያየ ብሶት፣ የተለያየ ጥፋት ተደርጓል። በማወቅም ባለማወቅም የተለያዩ ወንጀሎች ተፈጽመዋል። እነዛን ወንጀሎች እንዴት ነው አድሬስ የምናደርጋቸው የሚለው አይ ቲንክ አንዱ የፕሮግራሙ የዚህ ፕሮጀክቱ አንዱ ሀሳብ መሆኑ የማይቀር ነው። እዛም ላይ የምንወያይበት ይሆናል። ቅድም እንዳልኩት በምን መልክ እንሂድበት፣ የማንን ሀገር ተሞክሮ እንመልከት። እኛ አስተገር ሁልጊዜ ትልቁ ችግራችን ምንድን ነው? ዛሬ ኢትዮጵያ ያየችው ችግር የመጀመሪያው አይደለም፣ የመጨረሻውም ላይሆን ይችላል። ከዚህ በፊት አያት ቅድመ አያቶቻችን የተለያዩ ችግሮችን አሳልፈዋል። እነሱ ችግር ባጋጠማቸው ሰዓት ኢትዮጵያዊ መፍትሄ እየሰጡ ነው ሀገራችንን እስከ ዛሬ ያቆዩት። የእኛ ችግራችን ምንድን ነው? ዛሬ ላለው ኢትዮጵያዊ ችግር የውጭ መፍትሄ ለማምጣት እየሞከርን ነው እንዲህ አይነት ችግር ውስጥ የወደቅ ነው። ስለዚህ ኢትዮጵያ ውስጥ የራሳችን የሆኑ አገር በቀል የሆኑ ብዙ የመፍትሄ ሀሳቦች፣ የመፍትሄ አካሄዶች አሉ፣ አገር በቀል ጥበብ የምንላቸው እና እነዛን በመጠቀም የራሳችንንም ታሪክ በመፈተሽ ከዚህ በፊት የነበሩ የተሰሩ ስራዎች የተጠቀሙባቸውን መንገዶች ተጠቅመን አገር ላይ እርቅ ማውረድ፣ እርቅ ላይ መስራት ተገቢ ይመስለኛል።
ዶክተር ዘነበ ይህንን መሰሉ ህዝባዊ ጉባኤ ስታዘጋጁ ወጪ ይኖረዋል። የገንዘብ ምንጫችሁ ከየት ነው?
ከኛ ጋራ አብሮ ይሄንን ፕሮጀክት ሲጸነስ ጀምሮ አብሮን የነበረ የኢትዮጵያ ወዳጅ የሆነ ኢትዮጵያ ውስጥ ያደገ ኢትዮጵያ ውስጥ የተማረ ኖርዌጃዊ ጓደኛ ኖርዌጃን አለ። ከዚህ በፊትም ኢትዮጵያ ውስጥ ከፍተኛ ሚና የተጫወተ ነው። ለምሳሌ አዲስ አበባ ዩኒቨርሲቲ የጋዜጠኞችና ኮሚኒኬሽን ትምህርት ቤት ሲቋቋም ከፍተኛ ሚና የተጫወተ ፈንድ በማሰባሰብ የረዳን የኢትዮጵያ የቁርጥ ቀን ልጅ አለ። ስለዚህ ይሄንን ፕሮጀክትን ስናስብ እሱን ነው ያማከርነው። እንዴት ልናደርግ እንችላለን? ጥሩ ሀሳብ ነው። ተግባራዊ ማድረግ ግን ቀላል ወጪን የሚጠይቅ አይደለም። ስለዚህ በምን መልክ ትረዳናለህ የሚለውን ጥያቄ እሱ ጋር ቀረብንለት። ሁሌም እንደሚያደርገው ሁሉ ከፍተኛ እገዛ አደረገልን እና ከእሱ ኦድላንድ ኮንሰልት የሚል ድርጅት አለው በሱ በኩል የመጣ እርዳታ ነው።
ስለ ጊዜው እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ። እግዚአብሔር ይስጥልኝ።
ዳንኤልና እንግዳውን ዶክተር ዘነበ በየነን እጅጉን አድርገን እናመሰግናለን። ከመሰናበታችን በፊት አጠር ያሉ ማጠቃለያ ዜና እናሰማ። በዛሬው ዕለት 240 የሚሆኑ የጥቅማ ጥቅም ጥያቄ አለን ያሉ የመከላከያ ሰራዊት አባላት ከነትጥቃቸው ወደ ቤተ መንግስት በማምራታቸው የተነሳ ተፈጥሮ የነበረው መደናገጥ መረጋጋቱን የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ገልጸዋል። ወታደሮቹ ከሐዋሳ የቡራዩን ጉዳይ ለማብረድ የተጠሩ መሆናቸውንና ግዳጃቸውን ጨርሰው በሚመለሱበት ጊዜ ዶክተር አብይ ነው ችግራችንን የሚፈታው በሚል ወደ ቤተ መንግስቱ ማምራታቸውን ኮሚሽነሩ ገልጸዋል። ወታደሮቹ አላማቸው ምን እንደሆነ እስከሚታወቅ ድረስ ሌላ ኃይል ተጠርቶ አካባቢው በጥበቃ ስር እንደነበረም ተናግረዋል ኮሚሽነሩ። ጠቅላይ ሚኒስትር አብይ አህመድ ማምሻውን ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ ጉዳዩ በሰላማዊ መንገድ በውይይት ተፈቷል ብለዋል።
አድማጮቻችን ደህና ደሩ። የትግርኛው ፕሮግራም ይከተላል። አዲስ አበባና
ቆንጅት ታየነን በእኛ በኩል ደህና ደሩ።